ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትናንትናው ዕለት ይፋ ባደረገው ሪፖርቱ የነሐሴ ወር የናይጄሪያን መንግሥት በመቃወም የተካሄዱ ሰልፎችን ተከትለው ባደረገው ምርመራ ባለሥልጣኑ በወሰዷቸው እርምጃዎች ተቃዋሚዎችን ገድለዋል፣ ከ1200 በላይ ሰዎችን ደግሞ አስረዋል ብለዋል። የአምነስቲ ምርመራ ውጤት የተሰማው በናይጄሪያ ዜጎች መብታቸውን የሚገልጹባቸው መንገዶች እየጠበቡ የመምጣታቸው ስጋት እያየለ በመጣበት በአሁኑ ወቅት ነው። አሉላ ከበደ የቲሞቲ ኦቢዙን ዘገባ ወደ አማርኛ መልሶታል።
አምነስቲ ኢንተርናሽናል ትላንት ሐሙስ ይፋ ያደረገው ባለ 34 ገጽ ሰነድ የዓይን እማኞችን ዋቢ ያደረገና ከተጎጂዎች ቤተሰቦችና ጓደኞቻቸው ጋር ባደረገው ቃለ ምልልስ ላይም የተመሰረተ ነው። የናይጄሪያ ፖሊሶች የኑሮ ውድነት ያደረሰባቸውን ጫና ለመቃወም አደባባይ በወጡ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል ያለው አምነስቲ በሪፖርቱም አያይዘው ፖሊስ 2 ህጻናትን ጨምሮ 24 ሰዎችን ገድሏል ብሏል። በቦርኖ፣ ካዱና፣ ካኖ፣ ካትሲና፣ ጂጋዋና ኒጀር ክፍለ ግዛቶች በሰልፈኞች ላይ የደረሱ ጉዳቶች ተመዝግበዋል። እንደ ሪፖርቱም ዝርዝር ፖሊስ በሰልፈኞቹ ላይ አናታቸውና አካላቸው ላይ የተነጣጠሩ ጥይቶችን በቅርብ ርቀት ሲተኩስ፣ ሌሎች ተጎጂዎች ደግሞ በዘፈቀደ በትረጭ አስለቃሽ ጭስ እንዲታፈኑ አድርጓል። ኢሳሳኑስ የአምነስቲ የናይጄሪያ ጽሕፈት ቤት ዲሬክተር ናቸው። ትክክለኛ የሟቾች ቁጥር በሪፖርቱ ከተገለጠውም የበለጠ ሊሆን ይችላል ይላሉ።
Even on the day today that we are launching this report in Kano.
ዛሬ ይህን ሪፖርት እዚህ ካኖ ላይ በመናቀርብበት ወቅት ብዙ ቤተሰቦች መጥተው ልጆቻቸው እንደጠፉ መከራታቸውን፣ በርካቶችም መገደላቸውንና እንዲሁም በሰው ዋራ ስፍራ ታስረው የሚገኙ መኖራቸውን ገልጸውልናል። ስለሆነም ጉዳዩ በሪፖርቱ ላይ ከገለጽነው በላይ የሰፋ ነው። ይህ የናይጄሪያ ባለስልጣናት ህዝብ ተቃውሞውን በሰላማዊ መንገድ የመግለጽ መብት ያለው መሆኑን ለመቀበል ዝግጁ አለመሆናቸውን ብቻ የሚያሳይ ነው።
የተቃውሞ ሰልፉ አዘጋጆች 10 የቁጣ ቀናት ብለው የሰየሙት የነሐሴው ተቃውሞ ብዙዎች መንግስት በነዳጅ ዋጋ ላይ ያድርግ የነበረውን ድጎማ ማንሳት ጀምሮ በከፊል የፕሬዝዳንት ቦላ ቲኒው የኢኮኖሚ ማሻሻያ ድንጋጌ ያስከተለው ነው ብለው የሚያምኑት የኑሮ ውድነት በህዝቡ ላይ ያደረሰውን ጫና ለመቃወም የተካሄደ ነበር። የናይጄሪያ ፖሊስ ባለስልጣናት ለአምነስቲ ወንጀላ ምንም አይነት ምላሽ ባይሰጡም ከዚህ ቀደም ሰልፉን ለማፈን በሰልፈኞች ላይ በቀጥታ ተኩሰዋል የሚለውን ማስተባበላቸው ይታወሳል። ናይጄሪያ ባለስልጣናቷ የተሻለ ተጠያቂ የሚሆኑበትን አሰራር ተግባራዊ ለማድረግ በተደጋጋሚ ቃል ብትገባም ፖሊስ በጭካኔ የሚወስዳቸውን እርምጃዎች በተመለከተ ግን ረዘም ያለ ታሪክ አላት። የተቃውሞ እንቅስቃሴዎቹ በተካሄዱበት ወቅት የሀገሪቱ የደህንነት ተቋማት ኃላፊዎች አስቸኳይ ስብሰባ ያደረጉ ሲሆን የመከላከያ ሰራዊቱ አዛዥ ጀነራል ክሪስቶፈር ሙሳም ለጋዜጠኞች መግለጫ ሰጥተው ነበር።
None of us here is happy to hear any Nigerians injured for whatever reason. It's our duty to protect Nigerians.
የትኛውም ናይጄሪያዊ በማንኛውም ምክንያት ጉዳት ሲደርስበት በመስማታችን ማናችንም ብንሆን ደስተኛ አይደለንም። የናይጄሪያን ደህንነት ማረጋገጥ ግዴታችን ነው። የበለጠ ትኩረት ሰጥተን በቁርጠኝነት መስራት እንቀጥላለን። ሰብአዊ መብቶችን እናከብራለን። ጉዳያቸውን በሕጋዊ መንገድ የሚያከናውኑ ሁሉ መብቶቻቸውን እናከብራለን። ሆኖም የመንግስት ስልጣን የሕገ መንግስታዊ በሆነ መንገድ ለመያዝ ወይም ለመቀልበስ የሚጥሩትን አለያም በሕይወትና በንብረት ላይ ውድመት የሚያደርሱትን ከመከታተልና ተጠያቂ ከማድረግ አንመለስም።
የአሁኑም የአምነስቲ ሪፖርት የተሰማው የናይጄሪያ ባለስልጣናት የፖለቲካ ተቃውሞን ለማፈን እየሞከሩ ነው በሚል የሰብአዊ መብት ተሟጋች ቡድኖች ስጋት እየጨመረ በመጣበት ወቅት ነው። ሳኑስ ሲያስረዱም ባለስልጣናቱ ተገቢ ያልሆነ ኃይል በተቃውሞ አድራጊዎች ላይ መጠቀም ለማቆም ቁርጠኛ ፍላጎት የላቸውም ብለዋል።
The lack of accountability, the denial of the killings by the police and other government officials are just
የተጠያቂነት መጥፋት፣ በፖሊስና በሌሎች የመንግስት ባለስልጣናት የተፈጸሙ ግድያዎችን መካድ፣ በናይጄሪያ በሕግ ያለመጠየቅ አሁንም እንደተንሰራፋ መሆኑን ያመቆም እንዳለበት ማሳያዎች ናቸው። ይሄው ልዩ የጸረ ዘረፋ ጓድ የሚል መጠሪያ የተሰጠው ኃይል የሚወስደው እርምጃ እንዲያበቃ ለማድረግ የታለሙ የተቃውሞ ሰልፎች በተካሄዱበት ወቅት ነው። አስተያየት ካላችሁ ብለን ጠይቀናችሁ ነበር ያሉት ነገር የለም። አሁንም እንዲያደርጉ የምንፈልገው ነገር በግድያዎቹ ተጠያቂ የሆኑትን ሕግ ፊት እንዲያቀርቡ ነው።
እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2020 ልዩ የጸረ ዘረፋ ጓድ የተባለው በእንግሊዝኛው ምህጻረ ቃል ሳርስ በመባል የሚታወቀው የፖሊስ ልዩ ኃይል የወሰደው የጭካኔ እርምጃ ከፍተኛ ተቃውሞ መቀስቀሱ የሚታወስ ነው። የተቃውሞ ሰልፉ በመጨረሻም በሌጎስ ለኪ መግቢያ የተሽከርካሪዎች መተላለፊያ ክፍያ ከሚከፈልበት ስፍራ ላይ የሰው ህይወት በጠፋበት ተኩስ ተጠናቋል።